እንሄዳለን። እግዚአብሔርን ቃል አብረን እንመለከታለን። የምንመለከተው የእግዚአብሔር ቃል እንግዲህ አዲስ የምንጀምረው ተከታታይ ሐሳብ ነው። ስለ ጸሎት ነው የምናወራው። ስለ ጸሎት እንግዲህ እንማራለን። ኢየሱስ ክርስቶስ ደቀ መዛሙርቱን አስተምሯቸዋል። እኔና እናንተም አሁን ባለንበት ዘመን በጣም በጸሎት እንግዲህ መበርታት አለብን። እንግዲህ መበርታት ካለባቸው ሰዎች መካከል እኔ የመጀመሪያው ነኝ እና እዚህ ጋር ቆሜ ስናገር ሁልጊዜ እንደምለው የተሻለ ሆኜ አይደለም፣ ነገር ግን አብረን እንበረታ ዘንድ ነው ይህንን ሀሳብ የምንካፈለው። እና እንደተለመደው ወንድሜ ጆሲ በማንበብ ይተባበረናል። የሚያነብልን እንግዲህ የመጽሐፍ ቅዱስ ክፍል ያለው ሉቃስ ወንጌል ምዕራፍ 1 ከቁጥር እስከ 13 ያለውን ነው እና እሱ ያነብልናል፣ እንከታተለዋለን።
በጌታ በኢየሱስ ክርስቶስ ማነበዋለን። ሉቃስ ወንጌል ምዕራፍ 1 እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸውም ትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንንም ዕለት ዕለት ስጠን። ኃጢአታችንንም ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። እንዲህም አላቸው እናንተ ማናቸውም ወዳጅ ያለው በእኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ ሶስት እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆችም ከእኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥ አልችልም ይላልንም? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ ከእናንተ ከማንኛችሁም ልጅ እንጀራ ቢለምነው እርሱ ደግሞ ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፋንታ እባብን ይሰጠዋልን? ወይስ እንቁላል ቢለምን ጊንጥን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው።
አሜን። ጌታ ያባርክህ ወንድሜ ዮሴፍ። ስለዚህ እንግዲህ ኢየሱስ ክርስቶስ ደቀ መዛሙርቱን ስለ ጸሎት ያላቸውን ነገር በጣም እንዲገባቸው እንዲረዱ ስለፈለገ ይህን ክፍል ስንመለከት በተቻለ መጠን በተለይ ይሄ የአባታችን ጸሎት የሚለውን ሀሳብ ነው ስንኝ በስንኝ ወስደን ለማየት የምንሞክረው እና ዛሬ እንደ መግቢያ ነው የምናየው። መግቢያ አድርገን ስንመለከት በአጠቃላይ ስለ ጸሎት እንዴት እንረዳ፣ እንዴት እንገንዘብ፣ መጽሐፍ ቅዱሳችን እንዴት ያስተምረናል። ጸሎት የምንማረውም ጸሎት የምናደርገውም ነው። ሁለቱም ነገሮች አንድ ላይ ናቸው። ኢየሱስ ክርስቶስ በጣም በግልጽ በዚህ ስፍራ ላይ እንደሚናገረው እንደሚያሳየው መጥተው ደቀ መዛሙርቱ የጠየቁት ጥያቄ ምንድን ነው? እሱ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አሉት። ስለዚህ አላቸውም ስትጸልዩ እንዲህ በሉ ብሎ የጸሎትን ዋና የሆኑ መርሆችን ነው ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው። ስለዚህ ስትጸልዩ እንዲህ ጸልዩ ብሎ እንግዲህ ኢየሱስ ክርስቶስ ሲናገር በጣም በአይምሯችን ውስጥ ልንይዘው የሚገባን ነገር ምንድን ነው? እሱ ጸሎት የምንማረው ጸሎት የምናደርገውም ነው። ምክንያቱም ጸሎት ኢየሱስ ክርስቶስ ጸሎቱን ከጨረሰ በኋላ ሲመጣ ነው ስለ ጸሎት እንዲያስተምራቸው የጠየቁት። በቤተ ክርስቲያን ታሪክ ውስጥ በጣም ስለ ጸሎት የሚናገሩ ብቻ ሳይሆን በጸሎት ሕይወታቸው ትልልቅ ስራን የሰሩ ሰዎች አሉ። በ19ኛው ክፍለ ዘመን በተለይ የመጀመሪያው ክፍለ ዘመን ላይ ከነበሩ ብዙ እግዚአብሔርን በጣም ከሚፈልጉ ከሚሹ የእግዚአብሔርን መንግስት ስራ ከሰሩ ሰዎች መካከል አንዱ ሊዮናርድ ራቨን ሂል የሚባል ሰውዬ አለ። ሊዮናርድ ራቨን ሂል እንደው ህይወቱ በጣም የሚገርም ህይወት ነው። ይሄ ሰው ስለ ጸሎት ያለው ግንዛቤ ስለ ጸሎት ያለውን መረዳት ብቻ ሳይሆን ጸሎትን በመጸለይ ያለውን የህይወትን ውጤት በጣም አድርጎ በማህበረሰቡ በህብረተሰቡ በሚያገለግላቸው ሰዎች መካከል የነበረውን ስፍራ የነበረውን ቦታ ለማሳየት በጣም ህይወቱን የኖረ ሰው ነው። ይሄ ሰው በጣም ስለ ጸሎት የሚናገራቸውና የሚያስተምራቸው ነገሮች የሚገርሙ ናቸውና ይሄ ሰው ስለ ጸሎት ሲናገር ያንድ ሰው የጸሎት ህይወት የመንፈሳዊ ህይወትን ቁመናውን መለኪያው ነው ብሎ ይናገራል። ያንድ ሰው የጸሎት ህይወት የመንፈሳዊ ህይወት መለኪያ ቁመናው መለኪያው ነው። ይሄንንም ደግሞ በጣም ለማሳየት የተናገረው ቃል በጣም ፌመስ የሆነ ቃል አለ። ማንንም ሰው ከጸሎት ህይወቱ አይበልጥም ብሎ ይናገራል። ይሄ የሱ በጣም ፌመስ የሆነ ንግግር ነው። ማንንም ሰው ከጸሎት ህይወቱ አይበልጥም። የተንበረከክንበትን መጠንና ያህል ልክ እንደዛው በህይወታችን የምንበረታበትና ማንነታችን የሚታይበት ያ ነው። አሁን ያለንበት ዘመን በጣም ፈጣን ዘመን ነው አይደለ? መፍትሄ ደግሞ ለማግኘት የሚያስችሉ የሚመስሉ ብዙ ነገሮች አሉ። አሁን በጣም ጉግል አለ፣ ቻት ጂፒቲ አለ፣ ብዙ ነገሮች አሉ። ወደ እግዚአብሔር ሰዎች ዘመን ከሚሉ ይልቅ ሌሎች ነገሮችን ለመፈለግ ለማየት አላረል በልባችን የሚመጡትን ነገሮች እነዛን ለመዳሰስ የምንሞክርባቸው ነገሮች አሉ። ይሄ ሬናልድ ራቪን ሂል የሚባለው ሰው በጣም ሌላኛው አንድ የተናገረው ነገር አይምሯችን ለውቀት ያለው ረሃብና ነፍሳችን ለእግዚአብሔር ያላትን ረሃብ የገለጸበት መልኩ ሰው አይምሮ እውቀትን ሲራብ የእግዚአብሔርን ቃል ለማጥናት የተነሳሳ ይሆናል። ነገር ግን ነፍሱ እግዚአብሔርን ስትራብ ይጸልያል። ስለዚህ ወገኖች እግዚአብሔር ኢየሱስ ሲናገር ምን አለ? እግዚአብሔር ለሚልከው እሳት ታማኝ የሚሆኑለትን ሰዎች ይፈልጋል። ነገር ግን እሳቱ ባዶ መሰዊያ ላይ አይወርድም ብሎ ይናገራል። አስታውሳላችሁ የእሳት መሰዊያ አለ። ያ መሰዊያ የምንበረከክበት ስፍራ ነው። ስለዚህ እግዚአብሔር እሳቱን ለመላክ ይፈልጋል። ነገር ግን እሳቱን ሲልክ ባዶ ቦታ ላይ አይልከው። ስለዚህ ወደ ኢየሱስ ክርስቶስ ሐሳብ ስንመለስ እኔና እናንተ እንዴት መጸለይ እንደሚገባን ጌታ ሲናገር በሉቃስ 11 ላይ ይሄ ጌታ ሆይ እንዴት እንድንጸልይ አስተምረን ብለው በጠየቁት ጊዜ ኢየሱስ ክርስቶስ የሰጣቸው መርህ በጣም ወሳኝና ቁልፍ ነገር ነው። ይሄ ጸሎት የሰዎች የፈጠራ ስራ አይደለም። ይሄ ጸሎት እግዚአብሔር ሰዎች ከእርሱ ጋር ግንኙነትን ያደርጉ ዘንድ ግብዣን የጋበዘበት ነው። እግዚአብሔር ፈቃዱ በሰማይ እንደሆነች እንዲሁ በምድር ትሆን ዘንድ ከእግዚአብሔር ጋር ለመስማማት እንድንችል ማለት ነው። የእግዚአብሔርን አጀንዳ ማስፈጸም እንድንችል። ጸሎት የእግዚአብሔርን ሐሳብ ማስቀየሪያ አይደለም። ጸሎት ከእግዚአብሔር ሐሳብ ጋር መስማሚያ ነው። ጸሎት የምንፈልገውን ነገር እንዲያደርግልን። አሁን ያነበብነው ነገር የሚመስለው ነገር ምንድነው? እሱ ያ መዝጊያን የሚያንኳኳው ሰውዬ ሄዶ ሲያንኳኳ ስለ ንዝነዛው ሲል ይሰጠዋል ይላል አይደለ? ግን መረዳት ያለብን ግን እንደዛ አይደለም። መረዳት ያለብን አንዳንድ ጊዜ እግዚአብሔርን በጣም የምንፈልገውን ነገር እንዲያደርግልን ስለ ጨቀጨቅ ነው ብቻ። እግዚአብሔርን በጣም በቃ ለማሳመን እንደመሞከር አይነት ልጆቻችን አንዳንድ ጊዜ በጣም ጭቅጭቅ ያረጉናል አይደል? በሆነ ነገር ጭቅጭቅ ሲያረጉን ውይ እንደው ጭቅጭቃው ብለን እንደው በቃ እንዲያደርግ አድርገን እንሰጠዋለን ወይም እናደርግለታለን። ግን ያ አይደለም። በጣም ልናስተውለው የሚገባን ነገር ጸሎታችን ራሳችንን ለእግዚአብሔር ፈቃድ ማስገዛት ነው። ይሄ የምንኖርበት ዓለም በጣም ለምቾት ለስኬትና ለግል መከናወን ለሚባሉ ጣዖታት እንድንኖር በጣም ሁኔታዎችን በጣም አመቻችታልናለች። አዚፍ እግዚአብሔር እንደማያስፈልገን እንደማንፈልገው እንደማያስፈልገን የሆነ ጊዜ ላይ ችግር ውስጥ ስንገባ ነው በአብዛኛው አይደል በጣም የምንጠጋው አይደል ለጸሎትም የምንተጋው። ግን እግዚአብሔር የሚፈልገው ያንን አይደለም። በሰማይ የምትኖር አባታችን ሆይ ብሎ ሲል አባት የምንወደውን አባት ለማግኘት አብረኖ ለማሳለፍ ለማውራት በጣም እንጓጓለን አይደለ? ያንን ፍላጎት በእኔና በእናንተ ህይወት ውስጥ እንዲኖር ማለት ነው። ይሄ ዓለም በጣም ይሄ የሚያሳየን ባህል ምርጫዎቻችንንና የኔና የናንተን ፍላጎታችንን በጣም ከእግዚአብሔር ይልቅ ዘንበል እንዲል ያደረገብን ነገር አለ። ይሄ ኢየሱስ ክርስቶስ የሚነገረን ጸሎት የልባችን ዝንባሌ ወዴት እንዲሆን ነው? ወደ ሰማይ መሆን እንዲችል፣ የልባችን ዝንባሌ እሱን መፈለግ እንዲችል። ይህንን አይነቱ የአኗኗርን ዘይቤ አባታችን ሆይ በሚለው ጸሎት እንዲሁ በባዶ ልማድ ሳይሆን ነገር ግን የህይወት አካሄዳችን እንዲሆን ስለፈለገ እግዚአብሔር በህይወታችን ውስጥ ከእርሱ ጋር ያለን ግንኙነት አባት ከልጆቹ ጋር እንዳለው ግንኙነት ማለት ነው። ምን ያሎቻችሁ ጥሩ የሚወደድ አባት እንዳላችሁ ባላቅም እኔ እንደዛ አይነት አባት ስላልነበረኝ ማለት ነው። ግን በጣም ጥሩ አባት ያላቸው ሰዎች ስለ አባታቸው ሲያወሩና ሲናገሩ በጣም ያላቸው ጉጉት አለ አይደል? ያባቴ ነገር አይሆንልኝም የሚሉ ሰዎች አሉ። አባታቸውን ድምጹን ለመስማት ከሱ ጋር ለመገናኘት ይሄንን የጸሎት አይነት ጌታ ሲያስተምረን ከእግዚአብሔር ጋር ላለን ህብረት ከእግዚአብሔር ጋር ላለን ቅርበት ህይወታችን ደግሞ ለተቀደሰ ህይወት መሆን እንዲችል ይሄ ጸሎት የመንግስቱ ጸሎት ነው። በመንግስቱ ውስጥ የተማረኩ ሰዎች ለእግዚአብሔር ስለማማረካቸው ማሳያው ይሄን ጸሎት መጸለይ ነው። የትኛውን ጸሎት? አባታችን ሆይ በሰማያት የምትኖር ብሎ የሚለውን ሙሉውን ስንጸልይ ለርሱ የተማረክን ሰዎች መሆናችንን ማሳያ። ክርስቲያን ማለት የአባታችን ሆይ ጸሎትን መጸለይ የተማረ ይህንንም በማድረጉ ምክንያት ራሱን ለእግዚአብሔር ማስገዛትን የቻለን ያንን ማንነት ማሳያን ጸሎት የተዘጋጀ ማንነት ማሳያ ምልክት ነው። የምንጸልይ ስንሆንና በጸሎት ራሳችንን የምናተጋ ስንሆን በህይወታችን ውስጥ የሚመጡ የትኛውም አይነት የህይወት ውጣውረዶች በቀላሉ አያንገላቱንም። ለዚህ በጣም ምሳሌ የሚሆነን የዳንኤልን ታሪክ መመልከት ነው። ዳንኤል እንደ ልማዱ ምን ያደርግ ነበር ይላል? ይጸልይ ነበር አይደለ? በቀን 3 ጊዜ ይጸልያል። ዳንኤል ብቻ አይደለም፣ የዳንኤልን ጓደኞችን ብትመለከቱ በእግዚአብሔር ፊት ለእግዚአብሔር ታማኝ የሆነ ማንነት ነበራቸው። ድንገት መጥቶ የነሱን ህይወት በጣም አላርል ይሄ ሰርፕራይዝ ያደረገ ህይወት ድንገቴ ነው የሚሉት አለ በአማርኛ። ያንን አይነት ነገር ተከስቶ ህይወታቸውን አረበሻቸው። ነገር ግን የዲያብሎስን ሽንገላ ለመቃወም እንዲችሉ የተዘጋጁ ሰዎች ነበሩ። መጽሐፍ ቅዱስ ይህንን በግልጽ ይናገራል። ኤፌሶን ምዕራፍ 6 ላይ የዲያብሎስን ሽንገላ መቃወም ትችሉ ዘንድ ነው አይደል የሚለው። ኤፌሶን ምዕራፍ 6 የሚናገረው ስላለው መንፈሳዊ ዓለም ውጊያ፣ ጦርነት፣ ዝግጅትን ስለማድረግ ይናገራል። ይሄ የምንኖርበት የገሃዱ ዓለም በጣም ከዛ ጀርባ ደግሞ ያለ ሌላ መንፈሳዊ ዓለም አለ። ይሄ መንፈሳዊ ዓለም በጣም እውነት ነው። ይሄ መንፈሳዊ ዓለም የኔና የናንተ ህይወት የሚፈልግ አለ። ወደ እግዚአብሔር የሚያቀርበን ወይም ደግሞ ወደ እግዚአብሔር እንድንርቅ ከእግዚአብሔር እንድንርቅ የሚያደርገን። ምክንያቱም ጴጥሮስ ሲናገር ምን አለ? አንደኛ ጴጥሮስ ምዕራፍ 5 ላይ በዙሪያችን ማለትም እንደሚያገሳ አንበሳ በዙሪያችን የሚዞር ስላለን ጠላት ይናገራል አይደለ? ያ ጠላት ለኔና ለናንተ የማይተኛ ጠላት ነው። የትኛውንም ያክል ነገሮች አንዳንድ ጊዜ ከእግዚአብሔር ጋር ባለን ጉዞ ትክክል ባይመስሉም፣ ነገር ግን ከእግዚአብሔር ጋር እስካለን ድረስ ነገሮቻችንና ሁኔታዎቻችን ከመስመር ይወጡ አይደሉም። ከእግዚአብሔር ጋር እስካለን ድረስ ጸሎታችን ከእግዚአብሔር ጋር መስማሚያችን ነው። በኤፌሶን ምዕራፍ 6 ላይ ምን ብሎ ይናገራል? በቀድሞ ትርጉም ላይ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። መጽሐፍ ቅዱሳችን ስለ ጸሎት ሲናገር ሳታቋርጡ ጸልዩ ነው አይደል የሚለው? ሳናቋርጥ ሁልጊዜ ይሄ ጸሎት የህይወታችን ክፍል ይሆን ዘንድ ማለት ነው። እኔና እናንተ ራሳችንን ስንጠይቅ በእውነት በእግዚአብሔር ፊት ይህንን አይነት ትጋት ጌታ እንደሚፈልገው እናሳያለን ወይ? አሁን ወደዚህ ትጋት እንድንመጣ ነው እግዚአብሔር የሚፈልገው፣ ያንን ትጋት እንድናደርግ። በተለይ ኤፌሶን ምዕራፍ 6 ቁጥር 18 ላይ ምን ብሎ ይናገራል? በሁሉ አይነት በጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳን ሁሉ በትጋት ልመና አቅርቡ። ወገኖች፣ ይህ ጸሎት የአሮጌው ማንነት የአሮጌው ሰውነታችን የሚታገለን እኔና እናንተ ከምንጸልይ ይልቅ ሌሎች ነገሮችን ብንማን እናደርግ እንመርጣለን አይደል? አንዳንድ ጊዜ እንድንጸልይ እንፈልጋለን፣ ግን የሆነ የሚታገለን የሚጎትተን ነገር አለ። ጸሎታችን በእግዚአብሔር ፊት የሚሰማ የሚደመጥ ነው። ወገኖች፣ እግዚአብሔርን አባትነቱንና ማንነቱን ስንረዳ ስናውቅ፣ መጽሐፍ ቅዱሳችን ምን ብሎ ይናገራል? ዳንኤል ምዕራፍ 11 ቁጥር 32 ላይ ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉም። አምላካቸውን እግዚአብሔርን የሚያውቁ ሕዝብ ምን ያደርጋሉ? ይበረታሉ ያደርጋሉ። ስለዚህ በእግዚአብሔር ፊት ለመገኘት ይህንን የእግዚአብሔርን ሐሳብ ወይም ደግሞ ይህንን ጸሎት መገንዘብ መረዳት አለብን። ጸሎት እንዳልኩት የምንማረውም የምናደርገውም ነው፣ ሁለቱንም። ቲሞቲ ኬለር የሚባለው ሰው በዚህ ሐሳብ ላይ በጸሎት ሐሳብ ላይ ሲናገር በጣም ቁልፍ የሆኑ ሐሳቦችን በዛ በጻፈው መጽሐፍ ላይ አስቀምጧልና ጸሎት በሚለው መጽሐፍ ውስጥ በዚህ በሰለጠነው ዓለም በተለይ በአንደኛው ክፍለ ዘመን ተብሎ የሚጠራው እንግዲህ በዚህ ዓለም ውስጥ ስንኖር ጸሎት በሁለት ጎራ ሰዎች ይከፍሉታል ብሎ ይላል። አንደኛው ይሄ ከእግዚአብሔር ጋር ያለን ህብረትን ተኮር ነው። ህብረት ተኮር ማለት ብሎ ሲል አባባሉ ምንድነው? እሱ ይሄ እግዚአብሔርን ማፍቀር፣ በእግዚአብሔር መገኘት ውስጥ መሆን፣ በሱ ሰላም መሞላት፣ ያንን አይነት ልምምዶችን መለማመድ። ሁለተኛው ደግሞ ጎራ ደግሞ ምን ብሎ ይላል አለ? ይሄ መንግስቱን ማዕከል ያደረገ መንግስት ተኮር፣ ይሄ በተጋድሎ ላይ የቆመ እግዚአብሔር ሆይ ፍረድ፣ እግዚአብሔር ሆይ ተመልከት፣ እግዚአብሔር ሆይ እንዲሁን እንዲያድርግ ብሎ የሚል ነገር። ግን ቲም ኬለር ይሄንን ሁለቱን ሐሳብ በጣም አድርጎ ሁለቱም አስፈልጊ እንደሆኑ ይናገራል። ይሄ በጣም በብዛት አንዳንድ ጊዜ ከኔና ከናንተ ህይወት ጋር የተቆራኘ ስለሆነ ቲም ኬለር ሁለቱንም ሐሳቦች አስፈልጊነታቸውን ሲያስቀምጥ የሚያስቀምጥበት ሐሳብ ምንድነው? እሱ ይሄ ሁለቱም ሐሳብ አስፈልጊ ሆኖ ያለ አንዳንድ ጊዜ እግዚአብሔር ዝምታ አለ። እግዚአብሔር ዝምታ በጸሎታችን ውስጥ የምናየውና የምንመለከተው ነገር። ጸሎት በእነዚህ ሁለት ጎራዎች ውስጥ ብቻ የሚመደብ ሳይሆን ከእግዚአብሔር ጋር ያለንን ህብረት ማክበር፣ እግዚአብሔርን መፈለግ፣ በእርሱ ውበትና ፍቅር ውስጥ መገኘት፣ ይሄ እንዳለ ሆኖ ማጉረምረምም አንድ ላይ ከዚህ ጋር ከጸሎታችን ጋር የሚሄድ ዳዊት የመዝሙርን መጽሐፍ ስታነቡ ለጸሎት ስትንበረከኩ አይሮን ነው እናንተ የትኛውን የመጽሐፍ ቅዱስ ክፍል እንደምትመርጡ ባላቅም፣ ለጸሎት ስንበረከክ በጣም ላነበው የምፈልገው ክፍል የመዝሙር መጽሐፍትን ነው። ምክንያቱም ለጸሎታችን በጣም ይመቻል። ከኛ ስሜት ከኛ የልብ ነገር ጋር በጣም ይሄድልናል። ስለዚህ ማጉረምረምን የህይወት ትግልን ተውከኝ ረሳኸኝ የሚለውን ዳዊትን ከኛ ጋር ተስማምቶ ሁሉ እናገኘዋል። የጸሎታችን ክፍል ነው ያ ራሱ። ይህ ከጥልቅ መንፈሳዊ ግለት ባስቻገር ያለውን አንዳንድ ጊዜ የመተውን አምላኬ ሆይ አምላኬ ሆይ ስለምን ተውከኝ ብሎ ዳዊት እንደሚናገር አቤቱ የሚረዳኝ የለምና ከኔ አትራቅ። በጣም ይሄ ፌመስ የሆነ ቃል ነው አይደለ? በተለይ ቤት ውስጥ ኢትዮጵያ ውስጥ በጣም ትዝ የሚለኝ ቤት ውስጥ ሁሉ የማይጠፋ ቃል። እነዚህ ነገሮች ህብረትን ማዕከል ያደረገው ጸሎት ዳዊት ያንን ይጸልያል። እግዚአብሔርን አንዲትን ነገር ለምነዋለሁ እርሷንም እሻለሁ፣ ይኸውም በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሆኜ አሰላስል ዘንድ ነው ብሎ ዳዊት የእግዚአብሔርን መገኘት የእግዚአብሔርን ህልውና በጸሎት ውስጥ ይፈልጋል። መዝሙር 63 ላይ እንደሚናገረው እግዚአብሔርን ስለመጠማት እግዚአብሔርን ስለመናፈቅ መዝሙር 63 ቁጥር 5 ነፍሴ በቅቤና በስብ እንደሚረካ ሰው ትረካለች፣ አፌም በሚያዜሙ ከንፈሮች በደስታ ያወድሰሃል ብሎ ስለ እግዚአብሔር መገኘት ከእግዚአብሔር ጋር ስለ መገናኘት ይናገራል። ስለ ትግል፣ ስለ ቅሬታ፣ ስለ ፍራቻ፣ ስለ እነዚህ ነገሮች ደግሞ ሲናገር መዝሙር ምዕራፍ 10ን ስትመለከቱት ምን ብሎ ይናገራል? እግዚአብሔር ሆይ ለምን እንደዚህ ርቀህ ቆምክ ብሎ ደግሞ ይጠይቃል። በመከራ ጊዜ ለምን ድምፅህን አጠፋ? በጣም መዝሙር ምዕራፍ 10ን ብታነቡት ዳዊት የሚያጉረመርምበትንም ሐሳብ ታገኛላችሁ። ስለዚህ ጸሎታችን እነዚህ ነገሮች አብረው ያሉበት ነው። አንተ ግን መከራንና ሐዘንን ታያለህ፣ በእጅህም ዋጋ ለመክፈል ትመለከታለህ። ወገኖቼ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዳስተማራቸው ጸሎት የደቀ መዝሙርነት መለያ ነው። የክርስቶስ ነን ብለን ስንል እንጸልያለን። የክርስቶስ ነን ብለን ስንል እንበረከካለን። መጸለይን አስተምረን ባሉት ጊዜ ኢየሱስ ክርስቶስ እንደ ልማዱ ስለሚጸልይ ልማድ ስለነበረው ሉቃስ 22 ላይ ስለ ኢየሱስ ክርስቶስ ጸሎት ሲናገር ኢየሱስ እንደ ልማዱ ወጥቶ ወደ ደብረ ዘይት ተራራ ሄደ፣ ደቀ መዛሙርቱ ተከተሉት። በጣም በጎ ልማድ ነበረው። ልማድ ሁለት አይነት ነው። በጎ ልማድ አለ፣ መጥፎ ልማድ አለ አይደል? ስለዚህ የኢየሱስ ክርስቶስን ልማድ ስትመለከቱት በጣም በጎ የሆነ ልማድ። ከነዚያም ቀናት በአንዱ ኢየሱስ ክርስቶስ ሊጸልይ ወደ ተራራ ወጥቶ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ይህንን ነገር ደቀ መዛሙርቱ ይመለከታሉ። ጸሎት የምንማረውም ጸሎት የምናደርገውም ነው። ሁለቱም ነገሮች ናቸው። ኢየሱስ ግን ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። ሉቃስ ምዕራፍ 5 ኢየሱስ ክርስቶስ ያደረገውን ነገር በትምህርትም ሳይሆን በተግባርም የሚሆነው ነበር። ስለዚህ ኢየሱስ ክርስቶስ ጸልዩ እንዲጸልዩ ብሎ ሲል ከእግዚአብሔር ጋር ያለን ግንኙነት እኔና እናንተ ጊዜን ወስደን በእግዚአብሔር ፊት በመንበርከክ የምንገኝበት የምንሆንበት ነው። እውነተኛ ጸሎት ስሜትን መግለጽ ወይም ደግሞ ለስሜታችን ያለንን ነገር ማሳየት ከዛም ያለፈ ነገር ግን ራስን ለእግዚአብሔር ማስገዛት ነው። ከእግዚአብሔር ጋር መስማማት ነው። ክርስቲያን ህይወት በጸሎት የሚጀምር ነው፣ በጸሎትም የሚቀጥል። ጸሎታችን ራሳችንን ማዕከል ያደረገ አይደለም። ጸሎታችንን እርሱን ማዕከል ያደረገን ስንጀምር አባታችን ሆይ ብለን ጀምረን የሚቀጥሉትን ስንኞች ሁሉ ስንመለከት ትኩረት የሚያደርገው እግዚአብሔርና መንግስቱ ላይ ነው። ብዙ ጊዜ እኛ ጸሎት ስለኛ ነው አረል በብዛት የምንጸልየው። ነገር ግን እግዚአብሔር ያንን ነገር እንትኑን ልክ ጊታር እንደሚቃኝ ቲዩኑን እንድንቃኘው ይፈልጋል። ከእግዚአብሔር ጋር ያለን ነገር ከየትኛውም እኔና እናንተ ሊሆንልን ከምንፈልገው በላይ ዋጋ እንዲኖረው ያንን ነገር እንድናይ ይፈልጋል። ኢየሱስ ምሳሌውን ሲናገር የተናገረው ነገር ምንድነው? እሱ በእኩለ ሌሊት እንግዳ የመጣበት ሰው ወዳጁ ቤት ሄዶ በር የሚያንኳኳን ሰው ይናገራል። ጸሎት ጥገኞች ያደርገናል። ጸሎት ምን ያደርገናል? ጥገኞች። ጸሎት ለማኝ ያደርገናል። የማን ለማኝ? የእግዚአብሔር ለማኝ። ማለት ቃሉ ከበድ ይላል አይደል? ግን ሊተራሊ ቃሉ የሚለው ምንድነው? እሱ በሌሊት ሄዶ ምን ያንኳኳል? በር ያንኳኳል። የለኝም ብሎ ይለምናል። የእኩለ ሌሊት ልመና ማለት ጉልበት በሚዝል ጊዜ፣ አቅም በምናጣ ጊዜ፣ ተስፋ በምንቆርጥ ጊዜ ተስፋን የሚሰጠን ማን እንደሆነ እናውቃለን። የሚራራልን እግዚአብሔር ስላለ። ስለዚህ ላችኋለሁ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ምን ይደረግላችኋል? ይከፈትላችኋል። ልመናችን በደረቅ የሚቀር ልመና አይደለም። የሚሰጠን ምላሽ ራስን ለጸሎት ራስን ለእግዚአብሔር ማስገዛት ከሆነ የሚሰጠን ምላሽ እኛ እንዲመቸን መጠበቅ የለብን። የሚሰጠን ምላሽ ከእግዚአብሔር ጋር ለመስማማት የቆረጠ ማንነት ያስፈልገናል። ሐና የጸለየችውን ጸሎት ታስታውሳላችሁ አይደል? የአንደኛ ሳሙኤል ምዕራፍ 1 ላይ ሐና በእግዚአብሔር ፊት ጸለየች። ከዛ በኋላ ታጠበች። ከዛ በኋላ ለቅሷንም እንባዋንም አቆመች። እግዚአብሔር ግን ምን አደረጋት? አሰባት። ከዛ በኋላ የሚገርመው ነገር ምንድነው? እሱ ሐና እግዚአብሔር ሲያስባት ሳሙኤልን ሰጣት። ሳሙኤልን ምን አደረገችው? ሳሙኤልን ማንጥታ መልሳ ለማን ሰጠችው? ጸሎታችን ከእግዚአብሔር መንግስት ጋር የተገናኘ ነው፣ ስለኛ አይደለም። እግዚአብሔር የሚያደርገውን ነገር ሲያደርግ በዛ ውስጥ እንዲገለጥ የሚፈልገው ነገር አለ። ጸሎት ጥገኛ መሆናችንን ማሳያ ነው። ጸሎት የእኩለ ሌሊት ለማኞች መሆናችንን ማሳያ ነው። ይህንን መቀበል መቻል አለብን። ከእግዚአብሔር ውጪ ተስፋ የሌለን ሰዎች ነን እኔና እናንተ። ብቸኛው ተስፋችን እርሱ ነው። እግዚአብሔር ብቸኛው ባለጸጋው ጎረቤታችን፣ ወዳጃችን፣ ልመናችንን የሚሰማ። የጠፋው ልጅ ወደ አባቱ ሲያስብ የአባቱን ባለጸግነት የተረፈው እንደሆነ በጣም ሲያስብ የአባቴ ባሪያዎች ብሎ ነው አይደል ያለው። እግዚአብሔር ጋር መተን የጎደለ ነገር ሊኖር በፍጹም አይችል። ወገኖቼ ጸሎታችን ከገባን ነገረ መለኮታዊ እውነት በላይ የገባንን እውነት ወደ ምድር የምናወርድበት የእግዚአብሔርን እውነታ መታያ መሳሪያዎች እንድንሆን ራሳችንን የምንሰጥበት ነው። ጳውሎስ የኤፌሶን ሰዎችን ስለ ክርስቶስ ማንነት በደንብ ካስተማራቸው በኋላ አንድ የጸለየላቸው ጸሎት ምንድን ነው? እሱ የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት አለ የጥበብንና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ ለምናል። ማወቁን ብቻም ሳይሆን ነገር ግን በመንፈስ ቅዱስ አማካኝነት እኔና እናንተ ስሉስ የሆነውን አንድ አምላክ ወደ እግዚአብሔር አብ በክርስቶስ አማካኝነት በመንፈስ ቅዱስ የሆነውን ያንን ህብረት ተካፋዮች መሆናችንን ማሳያ የኔና የእናንተ የልብ አይኖች ሲበሩ ከእግዚአብሔር ጋር ያለንን ግንኙነት የበለጠ ማጥበቅ እንችላለን። ባለፈው ስለ ዮናስ ስንናገር ዮናስ በጣም የገባው ነገር ነበር። ነገር ግን የገባውን ነገር በራሱ ሚዛን ላይ ነበር የተመለከተው። ስለዚህ ለነነዌ ሰዎች ሊራራ ሲገባው እግዚአብሔር ያደረገውን ነገር ትክክል እንዳልሆነ ነበር የሚያስበው። ስለዚህ ከገባን በላይ ያ የሰማይ የሆነው ነገር በእኛ መገለጥ እንዲችል ኢየሱስ ጸልዩ እንዲበላችሁ ጸልዩ ብለዋል። አባታችን ሆይ በሰማያት የምትኖር ብሎ ሲል ይሄ ጸሎታችን ወገኖች ልባችን ሊያዘነብልለት የሚገባው ይሄ የሰውን ሐሳብ ሳይሆን ሰማያዊ የሆነውን ነገር የምንፈልግለት ቀደም ያነበብነው የልባችሁ አይኖች እንዲበሩ ብሎ ጳውሎስ እንደተናገረ የጌታ ጸሎት ያንዳንዷ ቃል ወገኖች የህይወታችንን አቅጣጫ እንዲቀይር ይፈልጋል። እውነተኛ የሆነው ጸሎታችን የልብ ዝልባኛችንን የሚለውጥ ከራስ ተኮርነት ወደ እግዚአብሔር ተኮርነት ክርስቶስን ማዕከላዊ ወደ ማድረግ እንድናዘነብል ያደርገናል። ጸሎት የምንኖረውም የምንማረውም ነው። ይሄ አባታችን ጸሎት ወገኖቼ ለእኛ ለእናንተ በጣም እንደው እንደናሙና ወስደን بنመለከተው በዚህ ሐሳብ ውስጥ አባታችን ሆይ የሚለውን ቃል ስናየው የራሳችን እንደሆነን ሳይሆን ያንድ ቤተሰብ አባል እንደሆነን ያመለክታል። መንግስት ትምጣ ብለን سنል ደግሞ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን سنል ፍላጎታችንን ወደ ራሳችን ሳይሆን ወደ እግዚአብሔር እቅድ እንድናዘነብል የለተንጀራችንን እለተለት ስጠን ስለን ብለን سنል በራስ መብቃትን ሳይሆን በርሱ ላይ ያለንን ጥገኝነት ወደ ፈተና አታግባን ብለን سنል ደግሞ በእግዚአብሔር ጥበቃ እንድንተማመን ያስተምረናል። ወገኖች ይሄ የጸሎት ወንጌልን ለቅምሻ እንደሆነ የምናይበትም ጸሎት በጣም በአዳምና በሔዋን ውስጥ የነበረ ራስ ወዳድነት ነበር። ይሄንን ጸሎት ግን ከላይ ወደታች سنወርደው ስለ ራስ ወዳድነት አይደለም የሚያመለክተው። በአንድ ቤተሰብ ውስጥ በእግዚአብሔር ላይ ጥገኛ የሆነ የእግዚአብሔርን ጥበቃ የሚናፍቅ በእግዚአብሔር ላይ የሚተማመንን ማንነት ጸሎታችን ወገኖቼ ለማድ ሊሆነን በሕይወታችን ውስጥ ደግሞ የኔና የናንተ የሕይወታችን ክፍል ሊሆን ይገባል። እንደ ልማድ ወደ እግዚአብሔር ማዘንበልን ልንወስደው የሚገባን ቁልፍ የሆነ ሐሳብ ከልማድ የተነሳ እንድንጸልይ ምክንያቱም ልማዶቻችን ልቦናዎቻችንን የሚቀርጹት ናቸው። ቀደም እንዳልኩት ልማድ ሁለት አይነት ነው። ክፉ ልማድ አለ፣ በጎ ልማድ አለ። እዚያውን ለምሳሌ ካልጋችን ስንነሳ የመጀመሪያው ትዝም ይለን ነገር ስልካችንን ብድግ ማድረግ ከሆነ በቃ ይስገነ ቢካም ልማድ አይደለ? ስለ ሀቢታውን ብታነቡ በጣም ኤክስቴንሲቭሊ ይጽፋሉ ሰዎች። አንደኛው ነገር አቮይድ የሚደረገው ነገር ምንድነው? ሶ ትንንሽ የሆኑ ነገሮች ይጎለብቱና ትልቅ ሆነው ህይወታችንን ሙሉ ለሙሉ ይቆጣጠሩታል። ስለዚህ እነዛን ልማዶች በምን እንለውጣለን? በበጎ ልማድ። ጸሎትን ልማድ በማድረግ መንበርከክን ልማድ በማድረግ። ይሄ ማለት በጣም ከፈሪሳውያኑ አስተሳሰብ በጣም የራቀን የፈሪሳውያኑ ለታይታ የሚያደርጉት ነው አይደል? ኢየሱስ ክርስቶስ ያላቸው ምንድነው? እሱ እናንተ አለ ስትጸልዩ በአደባባይ ወጣችሁ ትጸልያላችሁ ማለት ስለ ፈሪሳውያኑ ሲናገር፣ እናንተ ግን ስትጸልዩ እንደዚህ አትጸልዩ ደሞ ይላቸዋል ማቴዎስ ወንጌል ምዕራፍ 6 ላይ። እነዛ ሰዎች በአደባባይ ወጣው ሰው ሁሉ እንዲሰማቸው በጥሩምባ ሁሉ ያስነፉ ነው የሚጸልዩት። ረጅም ቀሚስ ለብሳችሁ በየአደባባዩ ወጣችሁ ትጸልያላችሁ፣ ነገር ግን ስትጸልዩ እናንተ እንደዚህ አትጸልዩ። በስውር ገብታችሁ በስውር ለሚመለከተው አባታችሁ ምን አድርጉ ይላል? ጸልዩ። ወገኖች ልማዶቻችን ምንድናቸው? የኢየሱስ ክርስቶስ ልማድ እንደ ልማዱ ምን ያደርግ ነበር? ይጸልይ ነበር። በጎ ልማድ ነበረው ኢየሱስ። የእኛ እናንተ ጸሎት በጣም የንግግር የቋንቋ ችሎታ አይደለም። አንዳንዴ ጸልዩ ስንባል አይ መጸለይ አልችልም እና ምን ላላን አይደለ? እውነት እግዚአብሔር እኔና እናንተ የምንለው ነገር ሳይገባው ቀርቶ እንደው በጣም እኔና እናንተ በምንጸልየው ጸሎት አይገባውም ብለን እናስባለን? አይደለም። ምክንያቱም እግዚአብሔር አይደለም የምንናገረው ገና በውስጣችን ያለውን ሁሉ የሚያውቅ አምላክ ነው አይደለ? ስለዚህ እኔና እናንተ ህይወት ወገኖች ተለምዷዊ የተለመደውን የህይወትን አካሄድ ለማላመድ ራሳችንን በጸሎት እንድንለምድ ማድረግ የምናሳልፍባት አጥቢያ የምንገኝበት ቤተክርስቲያን ለጸሎት የምንተጋ እንድንሆን እግዚአብሔር ቃል በጣም ይሄንን ነገር ይናገረናል። የሐዋርያት ሥራ ላይ የሚናገረው ነገር ቅድም በጸሎታችን ውስጥ በተደጋጋሚ ያነሳነው ቁጥር ምዕራፍ 2 ቁጥር 42 ላይ እነሱ እንጀራንም በመቁረስ በቃሉም በጸሎትም በህብረትና በአንድነት በአንድ ልብ ይተጉ ነበር ብሎ መጽሐፍ ቅዱስ ይናገራል። ወገኖቼ ህብረታችን በጸሎት በእግዚአብሔር ፊት የምንገኝበት የእስራኤልን ህዝብ ስትመለከቱት የእስራኤል ህዝብ መሰባሰቡ ውስጥ ያለ ለየት ያለ ነገር ነበር። የእስራኤል ህዝብ ሲሰበሰብ የእግዚአብሔር ክብርና ማንነት ነበር። የእስራኤል ህዝብ በሚያርፍበት ስፍራና ቦታ በማደሪያው ድንኳን የሚታየ ክብር ደመና አለ። ጠላቶቻቸው የክብርን ደመና ሲመለከቱ እግዚአብሔር በዛ አለ ብለው ይፈሩ ነበር ይል አለ መገኘቱና ክብሩ። በክርስቶስ አካል ውስጥ መጸለያችን በእውነት ለእኛና ለእናንተ ለህይወታችን የእርሱን መገኘት ለመለማመድ ጸሎት ዓለም የምትሰጠውን የሐሰት የሆነን ነገር የምንቋቋምበት ነው። ዓለም ለግል ስኬት ምቾት ፍላዩ ነገሮች መኖር እንድንችል ምቹ የሆነን ነገር ልታቀርብልን ትፈልጋለች። ነገር ግን ጸሎታችን እግዚአብሔርን በእውነት ለመውደድና ለመፍራት የምንችልበትን ያንን ህይወት እንድንለማመድ ያደርገናል። ምክንያቱም ፈቃዱን ለማድረግ ራሳችንን መስጠታችንን ማሳያ ስለሆነ የአባታችን ሆይ ጸሎት የእግዚአብሔርን መንግስት ዜጎች እንድንሆን አድርጎ ይሰራናል። የዓለም እንድንሆን አያደርገንም። ወገኖቼ በነፍሳችን በእውነት ይህንን የእግዚአብሔርን እውነት መታየትና መገለጥ እንዲችል በሕይወት ዘመን በእግዚአብሔር ፊት ራስን በማስገዛት የጌታችን የኢየሱስ ክርስቶስ ጸሎት በእኔና በእናንተ ሕይወት ውስጥ በእውነት የምንበረታበት፣ የምንጸናበት፣ የምንጽናናበት፣ ለሌሎችም የምንተርፍበት ጸሎት አራት አክል ኮምፖነንቶች አሉት ብለው ይላሉ ይህንን ሐሳብ የሚናገሩ ሰዎች። ጸሎት ምስጋናን የያዘ ነው ወይም ደግሞ አምልኮን የያዘ ነው። ጸሎት ንስሐን የያዘ ነው። ጸሎት ልመናን የያዘ ነው። ጸሎት ምልጃንም የያዘ ነው። አረ ስንጸልይ ብዙ ጊዜ በዛ ነው የምንጸልይ አረ እግዚአብሔር እናመሰግናለን፣ ንስሐ እንገባለን፣ ስለሌሎች እንማልዳለን፣ ስለሌሎች እንጸልያለን። እነዚህ ነገሮች የያዘ ሐሳብ ፎርሙላዎች ስላሉት አይደለም። ነገር ግን ይሄ በጣም በእግዚአብሔር ፊት ልናደርገው የሚገባ ስለሆነ ነው። ወገኖች ዛሬ በጣም የተመለከትነው ልባችንን ወደ እግዚአብሔር ስንመልስ ማግኘት ስለምንፈልጋቸው ነገሮች በማሰብ እንድንጸልይ ሳይሆን፣ ነገር ግን ጸሎታችን እግዚአብሔር የሚፈልገንን ሆነን ለመገኘት ጌታን እንማጸነው ዘንድ እንዲሆን ነው። ጸሎታችን የምንፈልገውን ለማግኘት አይደለም፣ ነገር ግን ጌታ የሚፈልገንን ሆነን ለመገኘት። ኢየሱስ ክርስቶስ ልክ እንዳስተማራቸው እንደ ልማዱ ይጸልይ እንደነበረ እነርሱም ደግሞ ያንን ሕይወት እንዲከተሉ እግዚአብሔር በክርስቶስ ሆኖ ራሱን ወደ እኛ ዘንበል እንዳደረገ እኔና እናንተም በእኔና በእናንተ ፊት ቀድሞ የገባ ታላቅ ሊቀ ካህን አለን ይላል። ለእኔና ለእናንተ ትልቁ ድፍረታችን በእግዚአብሔር ፊት ለመገኘት የክርስቶስ ኢየሱስ አስቀድሞ ወደ እግዚአብሔር ዙፋን መግባቱን ለአብ ፈቃድ ራስን ማስገዛት አባታችን ሆይ በሰማያት የምትኖር ብለን ስንል ይህንን አባታችንን የምንፈልግበትን ከእርሱ ጋር የምንገናኝበት የማጠቃለያ ሐሳብ። በዚህ ሐሳቡ ስንመለከት ጸሎታችን በክርስቶስ ትምህርት ቤት የምንማረውን ይሄ ደቀ መዝሙርነት መጽሐፍ ቅዱሳዊው ጸሎት እንድንጸልይ ብቻ አያዘንም። ጸሎታችን ምን መሆን እንዳለበት ያሳየናል። ጸሎት የሚቀጣጠለው ጤናማ በሆነ ነገረ መለኮታዊ እውነት ነው እንጂ በቴክኒክና በዘዴ አይደለም። ሰባት አይነት የእንትን ዘዴ የሚባል ነገር የለው ጸሎት። ወንድሜ ሰለሞን ሁልጊዜ የሚለው ነገር አለ፣ እውቀቱም ሙቀቱም ያስፈልገናል ብሎ ይላል። ሁለቱም ነገር በቃ ይሄ የእግዚአብሔር የሆነውን ነገር ልናውቅበት የሚገባን ነገር ያስፈልጋል፣ ደግሞ በመንፈስ ቅዱስ ደግሞ ልንነቃቃ የሚገባንን ያንን የመንፈስ ቅዱስ ኃይል የምንለማመድበት ጸጋም ያስፈልገናል። ክርስቲያናዊ ጸሎት ልዩ የሚያደርገው ስሉስ የሆነውን አንድ አምላክና ክርስቶስን ማዕከል ያደረገን አብ ወልድ መንፈስ ቅዱስ በጸሎታችን ውስጥ አንዱ ስሉስ የሆነው አንድ አምላክ በጸሎታችን ውስጥ አለ። መንፈስ ቅዱስ ሊገባን በማይችል መቃተት ስለኛ ይቃጥታል ይላል አይደል መጽሐፍ ቅዱስ። የማይገባን ነገር ግን በእኛ ውስጥ ሆኖ ያንን ያደርጋል። ማን? መንፈስ ቅዱስ። ወደ እግዚአብሔር አብ ስንቀርብ በክርስቶስ አማካኝነት ወደ እርሱ እንቀርባል። ወገኖቼ በአጠቃላይ ከክርስቶስ የምንማረው የክርስቶስ ደቀ መዝሙር የሆንበት ጸሎታችን መጽሐፍ ቅዱሳዊ የሆነ እንዲሆንና ጸሎት በጣም ጤናማ በሆነ እውነት የሚቆም ነው፣ ኢየሱስ ክርስቶስ ልክ እንዳስተማራቸው ማለት ነው። ስለዚህ ክርስቲያናዊ ጸሎት ልዩ የሚያደርገው ስሉስ የሆነውን አንድ አምላክ እና ክርስቶስን ማዕከል ያደረገ ነው። ስለዚህ የኔና የእናንተ ጸሎት እንደ እግዚአብሔር ፈቃድ ከዛሬ ጀምሮ ጣም ቲዩኑ የተቃኘ መሄድ አለበት ማለት ነው። እኔና እናንተ ማንነት ዋና ማዕከል የሆነበት ሳይሆን በሰማይ ያለውን አባት ፈቃዱን የምንሻበትና የምንፈልግበት። ስለዚህ እንደ እግዚአብሔር ፈቃድ ይሄንን ሐሳብ በተከታታይ